ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ ከምሽቱ አሁን 3 እስከ 4 ሰዓት የሚያስተላልፈውን ፕሮግራም ጀመረ። ቅዳሜ ጥቅምት 17 2011 ዓ ም ሰላም አድማጮች፣ እንደምን አምሽታችኋል? አዲሱ አበበ በዛሬ ቅዳሜ ፕሮግራም አዘጋጅነትና መስተንግዶነት እንዲሁም ንጉሡ ታምሬ በአቀነባባሪነት እስከ 4 ሰዓት አብረናችሁ እናመሻለን። ዛሬ ሁለት ቅንብሮች አሉ። አንዱ ከትናንት የተረፈ የትግራይና የአማራ ክልል መስተዳድሮች ስላወጡት መግለጫ የሚቀጥል፣ ከዚያም ፒፕል ቱ ፒፕል በእንግሊዝኛው የሚባሉት አባላት ስላደረጉት ስብሰባ የተጠናቀረ ሪፖርት አለ። መልካም ምሽት እንመኛለን። አሁን ወደ ዜናው እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በራያና አካባቢው የሰላም ጉዳይ ላይ በጠቅላይ ሚኒስትር አብይ አህመድ የተመራ የከፍተኛ የመንግስትና የክልሎች ባለስልጣናት ስብሰባ ዛሬ መካሄዱን የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ የጠቀሰ ዘገባ አመልክቷል። ጠቅላይ ሚኒስትሩ የተወያዩት ከምክትላቸው ከአቶ ደመቀ መኮንን፣ ከህዝብ ተወካዮችና የፌዴሬሽን ምክር ቤቶች አፈጉባኤዎች፣ ከአማራና ከትግራይ ክልሎች የበላይ አመራር አባላት እንዲሁም ከሰላም ሚኒስቴር ሹማምንት ጋር መሆኑን ፋና ብሮድካስቲንግ ዘግቧል። ማንኛውም አይነት ጥያቄ በሰላማዊ መንገድ ብቻ እንዲቀርብና እንዲስተናገድ ስምምነት ላይ መደረሱን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር መልእክት መግለጻቸው ታውቋል። በራያም ሆነ በሌሎች አካባቢዎች ከማንነትም ሆነ ከሌሎች ጉዳዮች ጋር በተያያዘ የሚነሳ ጥያቄ ህገ መንግስቱንና ህዝቡን ማዕከል ባደረገ መንገድ ሊፈታ እንደሚገባው መገለጹንና ከዚህ ውጭ የሚደረጉ እንቅስቃሴዎች ተቀባይነት እንደማይኖራቸው በውይይቱ መነሳቱን ያገኘውን መረጃ የጠቆመው ይኸው የፋና ዘገባ አስፍሯል። የዚህን ዜና ዝርዝር የያዘ ዘገባ በቀጣዮቹ ቀናት ይዘን እንመለሳለን። ከዜና ቀጥሎ የሚቀርበው ቅንብር ከዚህ ከዛሬው ስብሰባ ቀደም ብሎ የተሰናዳና የተቀረጸ እንደነበረ ለማስታወስ እንወዳለን። የጋምቤላ ህዝቦች ክልላዊ መንግስትን በመምራት ላይ የሚገኘው የጋምቤላ ህዝቦች አንድነት ዲሞክራሲያዊ ንቅናቄ አዲስ አመራር ጊዜውን በግል አጀንዳዎችና ሽኩቻ ከማጥፋት ይልቅ ራሱን ከጎሰኝነትና ከጥላቻ በማጽዳት የክልሉን አመራር በማጠናከር የህዝቡን ችግር ሊፈታ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ማስገንዘባቸው ተዘግቧል። ከአንድ ሳምንት በፊት በአዲስ አበባ በተጀመረው የንቅናቄው ማዕከላዊ ኮሚቴ ግምገማ ላይ የተገኙት ጠቅላይ ሚኒስትር አብይ የክልሉ ህዝብ ልማት የተጠማ እንደመሆኑ በሀገር ውስጥና በውጭ ያሉትን ባለሙያዎች ክልሉ አፈላልጎ መንቀሳቀስ እንዲጀምር አሳስበዋል ብለዋል። የንቅናቄው የቀድሞ ሊቀመንበር እና ምክትላቸው አቶ ጋትሎ አክቱት እና አቶ ስናይ አኩዌር በፈቃዳቸው ስልጣን ለመልቀቅ ጥያቄ ማቅረባቸውን ተከትሎ ማዕከላዊ ኮሚቴው አቶ ኡሙድ ኡጁሉ ኢባቡና አቶ እንኳያ ጃክል ለንቅናቄው ሊቀመንበርና ምክትል ሊቀመንበር አድርጎ መምረጡን ነው የሀገር ውስጥ ዘገባዎች የገለጹት። የቀድሞውን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማንና የውጭ ጉዳይ ሚኒስትራቸው የነበሩትን ሂለሪ ክሊንተንን ጨምሮ ለከፍተኛ የዲሞክራቲክ ፓርቲው አባላትና ለፕሬዚደንት ዶናልድ ትራምፕ ነቃፊዎች ፈንጂ በፖስታ በመላክ ተግባር የተወነጀለው ፍሎሪዳ ነዋሪ የሆነው የረጅም ዓመታት የወንጀል ታሪክ ያለው ሰው ታስሮ ክስ ተመስርቶበታል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ለጋዜጠኞች ሲናገሩ ሴዛር ሴዮክ የሚባለው የ56 ዓመት ሰው በአምስት በፌዴራል ሕግ የሚያስቀጡ ወንጀሎች ክስ እንደተመሰረተበት አስታውቀዋል። በወንጀሎቹ ጥፋተኛ ተብሎ ከተፈረደበት በ48 ዓመት እስራት እንደሚያስቀጣው ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናውን አደመጥን። ወደ ቀጣዮቹ ቅንብሮች እናልፋለን። በቅድሚያም ቀደም ሲል እንደገለጥኩት ትናንት የተጀመረው ሁለተኛ ክፍል የአማራና የትግራይ ክልሎች ያወጧቸው መግለጫዎች ላይ ይመለከታል። የአማራና የትግራይ ክልሎች ወቅታዊ ባሏቸው ጉዳዮች ላይ ያወጧቸው መግለጫዎች በቅደም ተከተል እናሰማለን ብለን ትናንት ያሰማነው ከአማራው ክልላዊ መንግስት የተሰጠው መግለጫ ባጭሩ፣ ከዚያም ደግሞ የክልሉን የኮሙኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉስ ጥላሁንን እያነጋገረ ነበር። እኔ ነበርኩ ውይይቱን ያደረኩት። ጥያቄንም የገታሁበትን እንደገና በማስታወስ ሁለተኛውን ክፍል እንቀጥላለን። እርሶ ካሉት ልነሳና ቁጭ ብሎ መነጋገር ነው መፍትሄው ብለዋል። እውነት ነው፣ ይሄ ነው የሚታመንበት። በተለይ ደግሞ እንኳን እንደናንተ ሁለታችሁ ክልሎች ተቀራርባችሁ ያላችሁ ትቅርና አንዱ ክልል የሚነሳ ግጭት ሩቅ ላለም የአገሪቱ ክልል ጠንቅ ይሆናል ለሰላምና፣ ከዚህ ይልቅ መግለጫ ከመለዋወጥ ይልቅ እናንተ ቀደማችሁ በተለይ መግለጫ ከማውጣት ይልቅ ባለስልጣናቱ ተገናኝታችሁ በመመካከርና በመነጋገር ልትፈቱ ትችሉ ነበር የሚሉ ብዙ ሰዎች አሉና በዚህ ጉዳይ ምን ይላሉ? ይቅርታስ መጠየቅ ይኖርባቸዋል? እርግጥ ይቅርታ የሚያስጠይቅ ነገር የለም ብለውኛል።
መግለጫው እኮ የሚለው የትግራይ ብሔራዊ ክልላዊ መንግስት ይህንን ችግር ለመቅረፍ በሚያደርገው እንቅስቃሴ እንደግፋለን ነው።
በመግለጫ ሳይሆን ባለስልጣናት ተገናኝታችሁ መመካከር አይሻልም ወይ ለማለት ነው? ይቅርታ
ብዙ ጊዜ በተለያዩ ጉዳዮች ላይ እየተነጋገርን ነው። አንድ ላይ በምንመክርባቸው በርካታ መድረኮች አሉን። እነዚህን እየመከርን ነው። በእነዚህ ጉዳዮች ላይም በወሰን ጉዳይ ላይ ከመነጋገር አልፈን እኮ ቁጭ ብለን ፈተናል። ይሄ መግለጫ ለምን ወጣ ሳይሆን የመግለጫው ይዘት ምንድን ነው? የመግለጫው ይዘት ተንኳሽ ነው ወይ ብጥብጥ የሚያነግስ ነው ወይ ቅራኔ የሚያመጣ ነው ወይ ብለን ስናይ አንዳችም ቃል አንዳችም ሀረግ መምዘዝ አይቻልም። እንደግፋለን፣ ወደ ሰላም እንምጣ።
ቅድም ተናግረዋል እኮ ከአረናም ከሌላም አካባቢ የሚሰነዘሩ አስተያየቶች ለሰላም ጠንቅ ናቸው ብለዋልና ከመግለጫውም የበለጠ
ይሄኛው በመግለጫ ደረጃ መነሻውን ነው ቅድም የገለጽኩት። የሆነ ሆኖ ግን ይሄ መግለጫ ማውጣት ይቅርታ አያስጠይቅም። ምንም እንኳን ዘመኑ የይቅርታና የሰላም ነው ብንልም ይቅርታ የሚጠየቀው ያጠፋ ነው፣ የበደለ ነው። ይቅርታም የሚያስጠይቅ አንዳችም ነገር አለ ብለን አናምን።
እንደው ለማጠቃለያ አቶ ንጉሱ እንግዲህ ከአማራው ክልል ወይም አማሮች ነን ብለዋል የራያ ህዝብና ተፈናቅለው በየቦታው ናቸው፣ ጎንደር ይገኛሉ። ይህንን እናንተም ታውቃላችሁ፣ ጉዳት እንደደረሰባችሁ ታውቃላችሁ። እንደ አማራ ክልላዊ መንግስት ኃላፊነት አለባችሁና ለአማራው ህዝብ፣ ለሁሉም ኢትዮጵያ ህዝብ ኃላፊነት አለባችሁ። በእርግጥ ምን አደረጋችሁ? ምን ጥረት አድርጋችኋል? የተጎዱትን መጠለያ ውስጥ ያሉትን ወጣቶችም አዛውንት ከ65 እስከ 65 እድሜ ያላቸው በስደት ተጠልለው በየቦታው እንደሚገኙ ነው የምናገኘው መረጃ የሚነግረው ወይም ሰዎቹ የሚሰጡት ምስክርነት። ምን እያደረጋችሁ ነው?
በጎንደር አካባቢ ከወልቃይት የተፈናቀሉትን ድጋፍ እየተደረገ ነው። አመራርም ሄደው እዛ ድረስ አወያይቷቸዋል። አሁን የዚህ የራያን አካባቢም ወደ ቆቦ የመጡትን ያው በአካባቢው አመራር በዛው በሰሜን ወሎና አካባቢና ጎራባች ወረዳዎች አካባቢ ድጋፍ እየተደረገ ነው። ወደ ትምህርት ቤት የመጡትም ህጻናት በአፍመርቻ ቋንቋቸው እንዲማሩ ነው። በአፍመርቻ ቋንቋችን የመማር መብታችን ተነፍጓል እያሉ አሁን አካባቢው እንዲረጋጋ የበኩላችንን አስተዋጽኦ እያበረከትን ነው። አቅማችን የፈቀደውን ያህል ድጋፍ እናደርጋለን፣ በሁሉም መጠን ማለት ነው።
በጣም አመሰግናለሁ አቶ ንጉሱ ጥላሁን፣ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ። እግዚአብሔር ይስጥልኝ።
አመሰግናለሁ።
ከትግራይ ብሔራዊ ክልላዊ መንግስት የተሰጠውን መግለጫ እንዲሁ አጠር ባለመልኩ እንመልከትና ከኃላፊዎች ጋር እንወያያለን። የአማራ ብሔራዊ ክልላዊ መንግስት ባለፈው ጥቅምት 13 2011 ዓመተ ምህረት ባወጣው መግለጫ የአማራ ብሔራዊ ክልል ከትግራይ ብሔራዊ ክልል ጋር በሚያዋስኑት የወልቃይትና የራያ አላማጣ አካባቢዎች በተፈጠሩ ግጭቶች የሰላም መታወክ ገጥሞታል፣ ይህም ለክልላችን ትልቅ የጸጥታ ስጋት ደቅኗል ይልና የትግራይ ክልል ግን የሁሉም ብሔር ብሔረሰብ ተወላጆች ህገ መንግስታዊ መብታቸውና ነጻነታቸው ተከብሮ በሰላምና በክብር የሚኖሩባት ክልል ሆና ዜጎች በማንነታቸው የሚፈናቀሉባትና የአማራ ክልል ሰላም ችግር ፈጣሪ መባሏ ግን አሳዛኝ፣ ከትንኮሳም የማይተናነስ ጠባጫሪነት አቋም ነው ይላል መግለጫው። አክሎም የክልሉ መንግስትና ህዝብ ሰላሙን አስጠብቆ ውስጣዊ ችግሮቹን ለመፍታት ሌትና ቀን እንደሚረባረብም ያመለክታል። በአጠቃላይ ወደ መጨረሻው ሲያጠቃልል የአማራ ክልል መንግስት ያወጣው መግለጫ መሰረታዊ የሆነ ህገ መንግስታዊ ጥሰት ያለበትና በሁለቱ ክልል ህዝቦች መካከል ለዘመናት የኖረውን አብሮነት የሚጎዳ አደገኛ አካሄድ በመሆኑ በአስቸኳይ እንዲታረምና የአማራ ብሔራዊ ክልላዊ መንግስትም ለትግራይ ህዝብ በይፋ ይቅርታ እንዲጠይቅ የትግራይ ብሔራዊ ክልላዊ መንግስትና የትግራይ ህዝብ በጥብቅ ያሳስባል ይላል። በዚህ ጉዳይ ላይ የክልሉን ኮሚኒኬሽንስ ቢሮ ኃላፊ አቶ ረዳኢ ሀለፎን ለማነጋገር ደውዬ ነበር። እኔ ወደ ዞኑ አስተዳዳሪነት ተዛውሬያለሁ። ይሄ አሁን የሚመለከተው ራህማን ነው ብለው ስልካቸውን ሰጡኝ። ደጋግሜ ሞከርኩ። የወይዘሮ ራህማን አልተነሳም። እንደገና ወደ አቶ ረዳይ ደውዬ ምንም እንኳ የኮሙኒኬሽን ቢሮ ኃላፊ ባይሆኑና ወደ አስተዳደር ቢለወጡም ከራያ ህዝብ ጋር የሚገናኝ ጉዳይ በመሆኑ በመግለጫው ላይ አስተያየት ቢሰጡኝ አልኳቸው። ይሄ እኮ የዲሲፕሊን ጉዳይ ነው። በክልል ጉዳይ ላልነጋግር አልችልም ሲሉኝ መግለጫውን አይተውታል ስላቸው እንዴት ነው? ያ ሌላ ጉዳይ ነው። ሰው በማይመለከተው ጉዳይ ይነጋገራል ሲሉኝ እግዚአብሔር ይስጥልኝ ብዬ ስልኬን ዘጋው። ቀጥዬ የደወልኩት ወደ አረና ትግራይ ፓርቲ ኃላፊ ወደ አቶ አብርሃ ደስታ ነበር። ለምን? በዋናነት ፓርቲያቸው ከአቶ ንጉሱ ጥላሁን ጋር ባደረግኩት ውይይት ስለተነሳ የእሳቸውን አስተያየት ብቻ ይዤ መቅረቡ ቀደም ሲል የትግራይ ኮሚኒኬሽን ቢሮ ላወጣው መግለጫ ምላሽ በቂ ስለማይሆን ወደፊት የክልሉን የኮሚኒኬሽን ቢሮ ኃላፊ ሳገኝ የአረና ፓርቲንም አስተያየት ጨምሬ ለማቅረብ እሞክራለሁ። ለመሆኑ ከአማራ ክልላዊ መንግስትም ሆነ ከትግራይ ብሔራዊ ክልላዊ መንግስት የተሰጠውን መግለጫ የራያ የማንነት ጥያቄ አስተባባሪ ኃላፊዎች እንዴት ይመለከቱታል? ወደ አቶ አገዘው ዳሩ ዋናው አስተባባሪ እንዲሁም ወደ አቶ ጌታቸው ደሳለኝ ዋና ጸሐፊ ዘንድ ደውዬ የሚከተለውን ነግረውኛል።
ችግር የለውም ግጭ ቀጥል።
እስቲ አቶ ጌታቸው አስተያየት ይስጡበት በሁለቱም፣ መጀመሪያ በአማራው ከዛ ደግሞ በትግራዩ መግለጫ ላይ።
ባለኝ መረጃ አቋማቸው ከባለፈውም ጀምሮ የፓርቲ ጉባኤያቸውም ላይ እያደረጉ ነው፣ በሰላማዊ መንገድ የማንነት ጥያቄዎች መመለስ አለባቸው የሚል አቋም ነው። እና እኔ ተገቢ ነው ብዬ ነው የማምነው።
የማንነት ጥያቄ እንዳለ ያምናሉ ማለት ነው?
ያምናሉ። ማንነትና የድንበር ጥያቄዎች የህዝቡ ድምፅ ተሰምቶ መመለስ አለባቸው የሚል ነው በብአዴን በኩል እኔ የተረዳሁት። በተወሰነ መልኩ ህገ መንግስታቸውም አቃፊ የሆነ ህገ መንግስት ነው ያላቸው። ምንም እንኳን በተለይ ድሮ የነበረው ብአዴን በራሱ ራሱ ኢኒሽቲቭ ነው ማለት ሊያስቸግር ቢችልም የሆነ ሆኖ ህገ መንግስታቸው ለብሔሮች በክልሉ ውስጥ ለሚገኙ ብሔሮች እውቅና የሚሰጥ የተለያዩ ቋንቋ መነገር እንዲችሉ ሪኮግናይዝ የሚያደርግ ነው እና አቶ ገዱ አንዳርጋቸው ባለፈው የምሁራን ጉባኤ ላይ ምንድን ነው ሲናገሩ የሰማሁት አማራነት ማለት ብሔራዊ ማንነትም ነው፣ እንደገና ደግሞ ህብረ ብሔራዊ አንድነትም ነው የሚል አይነት ፍልስፍና ነው ያላቸው እና ችግር አለበት ብዬ አላምንም። የብአዴን እንትን አስተሳሰብ የብሔሮችን ማንነት ከአኮመዴት ከማድረግ አንጻር ችግር አለበት ብዬ አላምንም።
ብአዴን ዛሬ አቤት አቶ አገዘ
እኔ የብአዴን መግለጫ አይቼዋለሁኝ፣ አንብቤዋለሁ። አሁን ያለው ብአዴን እኔ አዴፓ ብዬ ልግለጸው፣ ምክንያቱም ብአዴን የነበረው ከአሁን በፊት የነበረው ብአዴን የሚባለው እና አሁን አዴፓ ሁለቱ እጅግ በጣም የተለያዩ ድርጅቶች ናቸው። በተለያየ አስተሳሰብ ያሉ ናቸው። የድሮ በቲፒኤልኤፍ አእምሮ የሚዘወር የክልሉን ህዝብ እና ከክልሉ ህዝብ ጋራ ትስስር ያላቸውን ማህበረሰቦች ፍላጎት የማይጠብቅ ድርጅት ስለነበረ 20 ምናምን ዓመት ያ ሁሉ ጥያቄ ሲነሳ የቲፒኤልኤፍ ቀኝ እጅ ሆኖ እዛ በኩል ያለ የማንነት ጥያቄ ያጣጥል ነው የነበረው። የአሁኑ መግለጫው የአዴፓ መግለጫ ጎንደርም ያለው የወልቃይት ማህበረሰብ ጥያቄ፣ በዚህ በኩል ያለው የራያ ማህበረሰብ ጥያቄ በተራ የመልካም አስተዳደር ተብሎ ሊጣጣል የሚገባው ሳይሆን የማንነት ጥያቄ ነው። የማንነት ጥያቄው ደግሞ ህጋዊና ሰላማዊ በሆነ መንገድ መፈታት አለበት። ይሄ አለመፈታቱ በሁለቱ ክልሎች መካከል ድንበር አካባቢ ስለሆነ የራሱ የሆነ አሉታዊ ተጽዕኖ የሚፈጥር ስለሆነ በህገ መንግስታዊ በሆነ መንገድ መፈታት አለበት በሚል ነው የተረዳሁት። ይሄንን አዴፓ ይሄንን በማውጣቱ አጋዥ ነው ለትግላችን። ለዚህ ደግሞ እጅም በጣም አክብሮት አለን፣ አድናቆት አለን። በዛ በኩል ያለው ሁልጊዜ ሀቅን በመደፍጠጥ ላይ የተመሰረተ የፖለቲካ አካሄድ ነው የሚሄዱት።
የትግራዩን ማለት ሆነ?
አዎ፣ የቲፒኤልኤፍ ገና ሲጀመር ጀምሮ በህገ መንግስታቸው በክልላዊ ህገ መንግስታቸውም የራያን ማህበረሰብ ሪኮግናይዝ አያደርግም፣
እውቅና አይሰጡ።
አሁንም መግለጫቸው የማንነት ጥያቄ የለም፣ ማንነቱ ታውቆ ያደረ ትግሬ ነው። በዚህ በኩል ደግሞ እንደውም ይህንን ህጋዊ በሆነ እና ህገ መንግስታዊ በሆነ መንገድ የማንነት ጥያቄ መፈታት አለበት ብሎ መግለጫ ስላወጣ ንትርክ ነገር የሚመስል በክልሎች መካከል አላስፈላጊ አለመግባባት እና ጠባጫሪነትን የሚቀሰቅስ እንደሆነ ተደርጎ ነው መግለጫ ከዛ በኩል መልስ የተሰጠው እና ይህኛው የቲፒኤልኤፍ መግለጫ እጅግ በጣም ደፍታች የትግራይን ኢሊት እና የቲፒኤልኤፍን ፍላጎት ብቻ መሰረት የሚያደርግ የሌሎችን ማህበረሰቦች መብትን የፖለቲካ ፍላጎትን ግምት ውስጥ የማያስገባ ሁሌም እንደነበረው እንደዚህ ነው። የቲፒኤልኤፍ አቋም ይኸው ነው፣ ለዘመናት ይኸው ነው። አሁንም እሱ ተመሳሳይ አቋም ነው አሁንም በዚሁ መግለጫ የታየው እና እኔ ሁለቱን ነገሮች በዚህ መንገድ ነው የምገነዘባቸው።
መልካም። አቶ ጌታቸው በሁለቱ መግለጫዎች ላይ ሌላ አስተያየት ተጨማሪ አለዎት ከሌለዎት ለእናንተ ጥያቄ ሆነው?
ህወሓት ባወጣው መግለጫ ከፍተኛ የሆነ ሹፈት ይመስለኛል እና መንግስትን ያክል ነገር እየመራህ ድምፅ ማሰባሰብ እንዳንችል በልዩ ኃይል ህዝብን እያሸበርክ እንደገና ደግሞ የማንነቱን ጥያቄ መጠየቅ ይችላሉ የሚለው በጣም አደገኛ ይመስለኛል። አሁን ሁሉም ነገር ኦፕን ነው፣ ያ ዓለም በሙሉ ያየዋል እያንዳንዱ የሚሆነውን ነገር እና በቀደም ሰሞኑ ምንድን ነው ያደረጉት የራያን ጉዳይ ለመመካከር ከራያ ውጭ የሆኑ ሰዎች ተሰብስበው አላማጣ ላይ ጉባኤ አድርገው በዛ ነው ግጭቱ የተነሳው። ዛሬ አንድ ሲምፕል ኢንሲደንስ ብነግርህ ካላማጣ ወጣ ብሎ ገጠር ላይ አንድ አዛውንት ወጥተው እሱ ህዝቡ ለቀብር ሄዶ በሁለት መኪና ነው ሰራዊት ይዘው ቀብሩ ጋር ሰው ምን እንደሚል ሲያዳምጡ የነበሩት እና በጣም በከፍተኛ ሁኔታ ተስፋ ቆርጠዋል። እያንዳንዷን ነገር ለማፈን ነው እየታገሉ ያሉት። ህዝቡን በገንዘብ ለመደለል የተመረጡ ሰዎችን እንትን ይላሉ። አሁን በአሁኑ ሰዓት ታዋቂ ሰዎችን እያፈኑ እያሰሩ ነው ያሉት። በጣም ብዙ ሰው ታስሯል። እና አፈናውና ጭቆናው በጣም በከፍተኛ ሁኔታ ተጠናክሯል። ድምፅ እያሰባሰብን ነበረ ይሄ ፒቲሽን እሱን እንዳንጨርስ ነው አሁን እያደረጉ ያሉት እና ወከባው በጣም ተጠናክሮ ቀጥሏል።
ፒቲሽን ለምንድን ነው እሱ የምታስፈርሙት?
ፒቲሽን የምናስፈርመው ይሄ በእንትኑ ያው እንግዲህ ምናልባት ከራያ አንጻር ይሄ ህገ መንግስቱ ህጋዊ ነው ለማለት ቢያስቸግረኝም በህገ መንግስቱ መሰረት ቢያንስ 5% እንትን ማለት ይኖርብሃል። 5% የህዝብን ድምፅ ይዘህ ነው መጠየቅ ያለበት። እኛ ማንነታችን ራያነት ነው። ይሄን ማንነታችንን ይዘን ደግሞ በባህል፣ በታሪክ፣ በስነ ልቦና ከሚመሳሰለን ከሁሉ ህዝብ ጋር አብረን መኖር ነው የምንፈልገው በሚል ቴምፕሌት ላይ ነው የምናስፈርማቸው እና በውስጥ እየጨረስን ነው።
ሬፈረንደም ወይም ውሳኔ ህዝብ ለማግኘት
ጥያቄውን ለማቅረብ ወደ እንትን ወደ ፌዴሬሽን ምክር ቤት ለማቅረብ እና ያው ከዛ እነሱ የሚሄዱበት የራሳቸው ፕሮሲጀር አላቸው። እንደገና ሄደው ያጠናሉ፣ ሄደው እንደገና ድምፅ እንትን ይላሉ። እዛ እንግዲህ ኢኒሽት ለማድረግ ነው ይህን ፕሮሰስ።
ለማ ምክር ቤት ነው የምታቀርቡት?
ህጉ በጣም እንትን ነው፣ ክሊር አይደለም። በክልል ደረጃ ነው እንዲጠየቅ እንትን የሚለው ነገር። ግን የራያ ጉዳይ ያው ሁለቱም ክልሎች ላይ ስላለ ወደ ፌዴራል ነው ለማድረግ ፈልገን የነበረው። ነገር ግን በአማራ ክልል አንድ ወረዳ ነው ያለው እና እነሱ ይሄ ነገር እንዲነካ ብዙ ፍላጎት የላቸውም። በተለይ የተወሰነ ወጣት ምክንያቱም በሆነ ሰበብ ወደዛ እንዳንወሰድ የሚል ስጋት ስላለ፣ ስለዚህ ያለን ግዴታ የሚሆነው ለትግራይ ክልል ፕሬዘንት እናደርጋለን። አይመልሱትም፣ እናውቀዋለን። ኮፒ አስቀርተን እንሰጣቸውና በይግባኝ እንደገና ወደ ፌዴሬሽን ምክር ቤት ይመጣል። የፌዴሬሽን ምክር ቤት ህዝቡን ወይ ሪፈረንደም አድርጎ ወይም በሌላ በፖለቲካ ውሳኔ ወደዚህ ወደ አማራ ክልል እንድንመጣ ይሆናል ማለት ነው።
ለመሆኑ በአሁኑ ሰዓት በዚያ አካባቢ በአላማጣ ምንድን ነው ያለው ሁኔታ? አንድ ወጣት አናግሬያለሁ። ፋንታዬ ዝናሙ ይባላል።
አካባቢው እንደተጨናነቀ ነው። እነሱ ቁጥጥር ስር ነው ያለው አሁን አካባቢ። አብዛኛው ወጣትና አዛውንት ግማሹም ተሰድቷል። እንግዲህ ወደ መጠለያ ወደ ቆቦ መጥቷል።
አላማጣ አካባቢ ግን መንገድ ዘግታችሁ ትራንስፖርት እንዳይተላለፍ ማድረጋችሁ ይገለጣል። እውነት ነው?
አዎ፣ ከዚህ በፊት እንደዚህ አድርገን ነበር። መከላከያ መጣ ሲባል መከላከያው ደግሞ ያው ያልጠራ መከላከያ ይመስለኛል የመጣው።
ያልጠራ ማለት
እኛም ንጹህ መከላከያ መስሎን ያው ወጣቱ በድብሰባ ነበር የተቀበለው። መከላከያ እንዲመጣልን ነበር። መከላከያ መጥተን እነዛ ልዩ ኃይሎች አስወጥቶ ህብረተሰቡ የሚፈልገውን የሚጠይቀው የማንነት ጥያቄ ያንን በግልጽ እንድንወያይ ከላይም ያሉ ምሁሮቻችን ሆነ ሌላ የፌዴራል መንግስት መጥቶ እንዲያወያዩ ነበር የምንፈልገው። ያ መከላከያው እንደገባ ግን በቀጥታ ተኩስ ነው የተጀመረው።
እና እናንተ ግን አሁንም መንገዱን እንደዘጋችሁ ናችሁ?
አሁን ተከፍቷል። ሁለት ቀን የተዘጋው በ11ና በ12 አላማጣ እና ዋጅ አካባቢ ተዘጋ። በ13 እና በ14 ደግሞ ቆቦ አካባቢ ተዘጋ።
እሁድና ሰኞ እንደገና ደግሞ ማክሰኞና
በቃ እስከ ትላንት በስቲያ ረቡ
እስከዛ ደግሞ ቆቦ እስከ ዋጅ ያለው ተዘጋ። ሌሊት ያው በመከላከያ እንዲከፈት ተደርጓል። አሁን እንቅስቃሴ አለ።
እስቲ ምን ደረሰ? በሰው ህይወት ላይ ደረሰ አደጋ አለ ወይ? የቆሰሉ የሞቱ የመሳሰለ?
አዎ፣ አራት ልጆች ገለዋል። አራት ልጆች ይተዋል። ከሀያ በላይ ቆስለዋል። በወረዳው ሆስፒታል እና ማጮ በሚባል ሆስፒታል እንዲሁም በመቀሌ ሆስፒታል ላይ ይገኛሉ። ልጆች ደግሞ ታስረዋል፣ ታፍነዋል። ከአካባቢያቸው አርቀው ነው የወሰዷቸው።
መንግስት ወይም የክልሉ ኃላፊዎች እንደሚሉት የማያስፈልግ እርምጃ፣ መንገድ መዝጋት የመሳሰለ ለምንድን ነው ማድረግ የፈለጋችሁ? ለምን በትዕግስት መልስ ከመንግስት አጠብቁም?
ያደረጉ ግሮስ ዋነኛ መሰረታዊ ምክንያት እነዚህ የኛ ወክሎች ወይም ደግሞ የህዝብን ወክለው እየተከራከሩ ያሉት በዚህ ጊዜያዊ የማንነት ጥያቄ አስመላሽ ኮሚቴ ያልናቸው ሰዎች፣ አንደኛ የትግራይ መንግስት እነዚህ ወያኔዎች ናቸው፣ በረንዳ ዳሪዎች ናቸው፣ የራያ ህዝብ አይወክሉም እያሉ ስማቸውም ታንቋሻቸው ነበር እስካሁን። እኛ ደግሞ ህዝቡ ደግሞ አንደኛ እነዚህ ሰዎች የኛ ወክሎች ናቸው፣ በረንዳ ዳሪዎች አይደሉም፣ ከራያ ማህበረሰብ የወጡ ናቸው፣ ስለ ራያ የሚቆረቆር ናቸው፣ ስለ ራያ መብት፣ ስለ ራያ የማንነት ጥያቄ ይዘው ለሚመለከተው አካል ጥያቄ እያቀረቡልን ያሉ ሰዎችና የእኛ ወክሎች መሆናቸውን ለመግለጽ ስብሰባ እንዲፈቀድልን ጠየቅናቸው። እነሱ ግን ይህንን ጥያቄ ለማበላሸት ከሌላ አካባቢ ከአዲሽሆ ውቅሮ እና ከትግራይ አካባቢ ሌሎች ህብረተሰብ እኛ የማይወክል ህብረተሰብ አምጥተው ራያ የልማት ጥያቄ እንጂ የማንነት ጥያቄ የለበትም ብሎ አዳፍነው ባለፈው ቅዳሜና እሁድ የወዲያኛው ቅዳሜና እሁድ አዳፍነው ለማለት አስበው ስለነበር ይህንን ለመቃወም ነው ወደ ሰልፍ የወጣ ነው፣ ወደ መንገድ መዝጋት የወጣ ነው።
ግን
አንደኛ እነዚያ ኮሚቴዎች እኛን ይወክሉናል።
ነገር ግን አሁን ከትግራይ እንደሚነግሩን አንደኛ ነገር የራያ ህዝብ ተሰብስቦ የማንነት ጥያቄ አለን እኛ አማራ እንጂ ትግሬ አይደለንም ያለበት ስብሰባ ፈጽሞ አልተደረገም ይሉኛል። እናንተ ደግሞ የምትሉት ተሰብስበን ወስነናል ነው። በስብሰባ ወስናችኋል? ተሰብስባችሁ የራያ ህዝብ ተሰብስቦ እኛ ትግሬ አይደለንም አማሮች ሰልፍ
ቅዳሜ እነሱ ስብሰባ ጀመሩ፣ የባለፈው ቅዳሜ ስብሰባ ጀመሩ፣ እነሱ ከትግራይ አስመጥቶ ስብሰባ ጀመሩ። እሁድ የሀገር ሽማግሌዎች እና ሰኞ ቀን የሀገር ሽማግሌዎች እና ወጣቱ ከገጠር እስከ ከተማ ያለው ወጣቱና ገበሬው መጣ፣ ተሰበሰብ። ስለዚህ ይህንን ጥያቄ እዚህ ላለው ለአስተዳደር ለዞን አስተዳዳሪ እንዲያቀርቡልን ብለን ኮሚቴዎች ከወጣቱም ከትልቁም አዋጥተን ላክን። ለነዛ ሰዎች ስንልክ በጣም የሚገርም ምላሽ ያሰጠን፣ አስፈላጊ ከሆነ አንዳንድ ሰዎች ወክላችሁ ከነገ ጀምሮ ለምታሄደው ስብሰባ መሳተፍ ትችላላችሁ፣ ከዚህ ውጭ ግን የህዝቡ ጥያቄ የራሱ የሆነ መድረክ ይዘጋጅለታል፣ በዛ ላይ መወያየት እንችላለን። ስለዚህ ላናናግሩም አልፈልጉም። ህዝቡ ግን በአንድ ድምፅ ወስነላል። ህዝቡ የምፈለገው ቁጥር ከየገጠሩ ባበልጥ መጥቷል። የምፈለገው ወጣት ተሰብስቧል። አንድ ላይ ሆነን ተወያይተናል፣ ወስነናል።
በስብሰባ
ድምፅን በእጃችን ይዘናል።
ተሰብስባችሁ
አሰራርበን ጨርሰናል።
ተሰብስባችሁ ወስናቸዋል?
አዎ፣ ፊርማ አሰራር የምፈለገው 5% የፒቲሽን ፊርማ እንዲሰጠን ተወስኖ ነበር። በሁሉ በትግራይ ስር ያሉ የራያ አካባቢዎች ሙሉ በሙሉ የምፈለገው ቁጥር አስፈርመን ለሚመለከተው አካል ለኮሚቴው ልከናል።
ምንድን ነው ከአሁን በኋላ ማድረግ የምትፈልጉት? መልስ እንዳጋጣሚ ቶሎ ባይሰጣችሁ ወይንም እስከ መቼ ነው ይሄ እንደ አይነቱን ከቦታ ቦታ እየተሰደዳችሁ እንዳስያስፈልግ ደግሞ ሰልፍ እያካሄዳችሁ ይህንን ጥያቄ የምታቀርቡት መቼ ነው የሚያበቃው? ወይም ምንድን ነው ቀጣዩ ሀሳባችሁ?
ቀጣዩ ሀሳባችን ሌላ ምን አለን? እኛ ለመንግስት እንጮሃለን። አሁንም አርሶ አደር የአካባቢው አርሶ አደር ተውጣጥቶ 20 ሆነ 30 መኪና ተውጣጥቶ በራሱ ፈቃድ ተነሳስቶ አዲስ አበባ ሄዶ ስላለ ሰልፍ እንዲያደርግ የምንፈልገው መንግስት ላይ ሄዶ አሁን በተደጋጋሚ እንዲጮህ ነው የምንፈልገው። እኛ ጥያቄያችን ህጋዊ ነው፣ ጥያቄያችን ህገ መንግስታዊ ነው፣ ትግላችንም ሰላማዊ ነው። የጦርነት ትግል አይደለም የጀመርነው። አሁንም ጥያቄያችን በነዛ ኔቲቭ አርሶ አደሮች የሚባሉ ኔቲቭ የአካባቢ ነዋሪዎች በሚባሉ ራያዎች ወደ እነሱ ልከን እነዚህ አብይ ኮሚቴ የምንለው ያቋቋምናቸው ሰዎች እንዲያግዛቸው እናደርጋለን። አሁንም ነገ እሁድ በእርግጥ በሰሜን ወሎ ዞን አካባቢና በደቡብ ወሎ ዞን ታላቅ ሰላማዊ ሰልፍ ይካሄዳል። በዚህ ዙሪያ
መቼ እሁድ ዕለት አሁን ከነገ እሁድ
ነገ እሁድ ይካሄዳል ይሄ ሰልፍ። የሆነ ተጠሎ ያሳድርና ብለን እንጠብቃለን። ከዛ በኋላ ግን ከህብረተሰቡ ጋር እየተወያየን ምንም እንኳ ፊት ለፊት ተገናኝተን መወያየት ባንችል በአሁን ሰዓት በስልክም በተለያዩ ምልክቶችም ኮሚኒኬት እያደረግን ስለሆነ ህዝቡ እዛ ያለው ገበሬው አርሶ አደሩ የተማረም ትተን አርሶ አደሩ ወደ አዲስ አበባ ልከን ጠቅላይ ሚኒስትር ቢሮ ላይ እንዲሄድ ነው የምናደርገው። ሌላ ምንም አማራጭ የለም።
አሁን
ከነሱ ጋር ከዚህ በኋላ የምንቀጠልበት አንዳች ምክንያት አይኖርም። አሁን የሆነ ኑሮም ከነሱ ጋር ይኖረና ብዬ ተስፋ አላደርግም።
ግን ይሄ መንገድ ተዘጋ የሚባለው ሰው ተገደለ የሚባለው አላማጣ ውስጥ ነው።
አላማጣ ውስጥ ነው። ከተገደሉት ውስጥ አፈላይ ከሆነ በስማቸው ልገልጽልህ እችላለሁ።
እስቲ የሞቱን ሰዎች ሞቱ የምትላቸውን ተገደሉ የምትላቸውን እናንተ አገላለጻችሁ ለምሳሌ ጠንከር ያለ ነው። ተረሸኑ ትላላችሁ። መረሸን እንግዲህ ተርታውን ሰው አቁሞ በሰልፍ ደርድሮ ተኩስ መክፈት ነው። አገላለጹ ጠበቅ ያለ ነው።
አደባባይ ላይ ባዶ እጁ ወጣ አይደለ? አደባባይ ላይ ባዶ እጁ ድምፁን ላሰማ ለወጣ ህብረተሰብ መንገድም የተዘጋበት ዋነኛ ምክንያት ነግሬያለሁ። የፌዴራል ፖሊስና መከላከያ እንዲገባል ነው። ይሄ መከላከያና ፌዴራል ፖሊስ ገብቶ እነዛ የልዩ ኃይሎች የትግራይ ልዩ ኃይሎች አካባቢውን አስወጥቶ ሰላማዊ የሆነ ጥያቄ እንድንጠይቅ።
እሺ፣ ሞቱ
መንገድ መዘጋት የነበረው ይሄ ነው።
ተገደሉ ያልካቸውን ሰዎች
እዛ ላይ የወጡ ልጆች ባየ ፍልቀቴ፣ ነጋሲ ገብረህይወት፣ ገብረ ኢየሱስ አበበ፣ ሞላ አብርሃ የተባሉ ግለሰቦች በስማቸው ከሆስፒታል ያገኘ ነው አድራሻ ነው። እነዚህ አስፋልት ላይ የተገደሉ።
ከዚህ በተረፈ የሚቀጥለውን ደግሞ እንደ ሁኔታው እየተከታተልን እናቀርባለን። በጣም አመሰግናለሁ ፋንታዬ።
እኔ አመሰግናለሁ።
እንግዶቼን አመሰግናለሁ። ወደ ቀጣዩ ክፍል እናልፋለን። ፒፕል ቱ ፒፕል በአጽሮት ፒ ቱ ፒ ይባላል። ያን በተመለከተ የተቀናበረው ነው የሚቀጥለው። ለረጅም ዓመታት በኢትዮጵያ ልዩ ልዩ የሕክምና አገልግሎት ሲያደርግ የቆየውና ዋና መቀመጫውን በዩናይትድ ስቴትስ ያደረገው የሕክምና በጎ አድራጎት ድርጅታቸው በዘርፉ የሳይንሳዊ እውቀት ክህሎትና ቴክኖሎጂ ሽግግር በትኩረት ይንቀሳቀሳል። ከተለያዩ የኢትዮጵያ የሕክምና ኮሌጆችና ዩኒቨርሲቲዎች እንዲሁም የአገልግሎት ተቋማት ጋር በቅርቡ ይሰራል። የዚህ ጥረታቸው አካል በሆነውና በርካታ ሳይንሳዊ ጥናቶች በሚቀርቡበት ዓመታዊ መድረክ 10ኛውን ዓለም አቀፍ ጉባኤያቸውን መሰንበቻቸውን ከዋሽንግተን ዲሲ አቅራቢያ በምትገኘው የአርሊንግተን ከተማ አካሂደዋል። የጉባኤውን መድረክ የተከታተለው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከድርጅቱ መስራችና የጉባኤው አስተናጋጆች ሶስቱን ጋብዞ አወያይቷል።
አንተን ሀብቴ ይባላለሁ። አሁን የፒፕል ቱ ፒፕል የቦርድ ኦፍ ዲሬክተርስ ቼርማን ሆኜ እያገለገልኩ ነው። በሙያዬ ኢንተርኒስት እና የሆስፒስ ኤንድ ፓሊያቲቭ ሜዲሲን ስፔሻሊስት ነኝ። የምሰራው በቪኤ ሜዲካል ሴንተር እና በዌስት ቨርጂኒያ ሜዲካል ስኩል መካከል ነው። ክሊኒካል እና የቲቺንግ አፖይንትመንት አለኝ ሁለቱም ቦታ።
ከበደ በኛ እባላለሁ። የምሰራው ሜዮ ክሊኒክ ሮቸስተር ሚኒሶታ ነው። እኔም የውስጥ ደዌ እና የካንሰር ሐኪም ነኝ።
ናጋው ማሪ ይባላለሁ። የፒፕል ቱ ፒፕል መስራች እና ፕሬዚዳንት ነኝ። በሙያዬ ኒውሮሎጂስት ስፔሻሊቲ ኒውሮኤድስ ፔን ማኔጅመንት እና ኒውሮፊዚዮሎጂ ነው።
በድጋሚ አመሰግናለሁ። ፒፕል ቱ ፒፕል ለረጅም ጊዜ በኢትዮጵያ ውስጥ የሕክምና አገልግሎቶችን በመስጠት በሀገሪቱ ከሚገኙ የሕክምና ተቋማት፣ ትምህርት ቤቶች ጋር አብሮ በመስራት የሚታወቅ ነው። በፕሮግራሞቻችን ለብዙ ዓመታት ተከታትለን ዘግበናል። ዓመታዊ ጉባኤያችሁ ሌላው አይነተኛ ስራችሁ ነው። ባለፈው ቅዳሜ 10ኛውን በርከት ያሉ ሳይንሳዊ የጥናት ጽሁፎች የቀረቡበትን ስነ ስርዓት ለመከታተል እድል አግኝቻለሁ። ዶክተር ናውጋው ከእርሶ ልጀምር። ዓመታዊ ጉባኤያችሁ ምን የተለየ ትኩረት አደረገ? ያስተዋውቁ ለአድማጮች አጠር አድርገው በመሪ ቃል የያዘውን የህክምና ትምህርት የሚለውን ጨምሮ።
እግዜር ይስጥልኝ አሉላ፣ ይህን እድል ስላገኘሁኝ። እንግዲህ በመሰረቱ አንተ እንዳለው ፒፕል ቱ ፒፕል ከተመሰረተ 1999 በፈረንጆች አቆጣጠር ነው። ይህ ጉባኤው ደግሞ ከተመሰረተ 10ኛ አመቱ ነው እና በዚህ በአስር አመት ውስጥ ኢትዮጵያ ላይ ባተኮሩ ብዙ የህክምና ዘርፎች በትምህርት ላይ ለምሳሌ በኢመርጀንሲ ሜዲሲን፣ በኒውሮሎጂ፣ በሳይካትሪ በብዙ ዘርፎች በየአመቱ ሲያቀርብ ቆይቷል። በዚህ አመት 10ኛ አመቱ ምክንያት በማድረግ ይሄ ተከናውኗል እና የዚህ አመት ዋና ፎከሱ ፓን አፍሪካን ለሐኪሞች ለኢትዮጵያ ብቻ ሳይሆን ፓን አፍሪካን ለሐኪሞች እና በህክምና ዘርፍ ላይ ለሚሰማሩ ባለሙያዎች ቀጣይ የህክምና ሙያን ለማጎልበት የሚሰጥ ትምህርት ለፓን አፍሪካ
በኢትዮጵያ ብቻ ሳይወሰን በአፍሪካ የተለያዩ ሀገሮች የሚገኙ የሙያ አጋሮቻቸውንም ህብረተሰቡንም ተጠቃሚ የሚያደርግ አህጉር አቀፍ እያሉ ነው።
በትክክል እና ይህንን ለየት የሚያደርገው በተለይም በኢትዮጵያ ከጤና ጥበቃም ትምህርት ሚኒስቴርም የሚሆኑ ዩኒቨርሲቲዎች እንደ አባር አስተናጋጅ ነው። በአንዳንድ ሁኔታዎች መምጣት ባይችሉም ሰዎች በፌስቡክ ላይቭ እንዲከታተሉት የሆነበትና የፕሮግራሙ ኃላፊ ዶክተር ከበደ ነው። ፕሮግራሞችን ደግሞ በመምራት ሞዴሬት በማድረግ ዶክተር አንተነህም ሳትፋል እና ይዘቱን ጥልቀቱን ሊጨምሩበት ይችላሉ።
መልካም። ወደ ዶክተር ከበደ ልሻገር። በጣም በርካታ የጥናት ጽሁፎች የቀረቡበት በርካታ ያሉ ፕሮግራሞችም የተካሄዱበት ነው። የተለየ የጥናት ትኩረት የተደረገባቸው ዋና ዋና የሚባሉትን ቢጠቃቅሱልን።
ይሄ እውቀትን ማሳደሻ ሲኤምኢ የሚባለው በዚህ ሀገር ተከታታይ የሕክምና የተለያዩ የምርመራ ድርጅቶች ይካሄዳሉ። የተለያዩ የመድኃኒት አይነቶች ይፈጠራሉ። ያንን በመላው ዓለም የሚገኝ ሐኪም ራስ በአዲስ እውቀት ማነጽ ስላለበት አሜሪካ ነገር ውስጥ ሁሉም ሐኪም በየአመቱ የተወሰነ ተከታታይ ሕክምና ትምህርት ያስፈልገዋል። ካሁን በፊት ተመድቆ ቢጨርስም ይህን ደግሞ ያደረግ ነው አሜሪካን አገር ላሉት ሐኪሞችም በተጨማሪ አፍሪካን ውስጥ ለሚገኙ የኛ ወንድሞችና እህት ሐኪሞች ወንድሞቻቸውን ሲያክሙና ሲረዱ ሊረዷቸው እንዲሆን ብለን ነው ያደረግ ነው እና ወደፊት ምናደረግ ያሰብ ነው። እነዚህም ተናጋሪዎች ከጆን ሆፕኪንስ፣ ከሜዮ ክሊኒክ፣ ከኤምዲ አንደርሰን እና ከሌሎችም አሜሪካን አገር ውስጥ የሚታወቁ የህክምና ሴንተሮች የተወጣጡ ኢትዮጵያውያን ናቸው እና የልብ በሽታን በሚመለከት፣ የጉበት በሽታን በሚመለከት ወደ 9 አይነት አርስቶች ነው የተካሄዱት እና ያን ነገር ደግሞ ሪኮርድ አድርገን አስቀምጠነዋል። በዋነኛውም ጊዜ የትም ዓለም ስፔሻሊ ኢትዮጵያ ወይንም አፍሪካ የሚገኙ ወንድሞቻችን እናቶች የራሳቸውን ኖሌጅ ማስተካከል ይችላሉ።
መልካም። ተከታታይ የህክምና ትምህርት ለባለሙያዎች አንዳንዶቹም በዚያ ሙያ የረቀቀ እውቀት ያላቸውን ይጨምራል። የትምህርት ስርዓቱንና ደንቡን ለማያውቁ አድማጮቻችን ቀረብ አድርገው አስረድተዋል። ዶክተር አንተነህ ወደርሶ ልሻገር። የጣዋቱ ዝግጅቶች በውጪ የሚገኙ የህክምና ባለሙያዎች የጤና አገልግሎትን ለማስፋፋት በአገር ውስጥ ሊያደርጉ የሚችሉበትን ጨምሮ የህክምና ትምህርት ቤቶችን የሚመለከቱም ነበሩበት። እስኪ ሰብሰብ አድርገው እርሶም የማለዳውን ዝግጅቶች ያስተዋውቁ ነው።
እግዚአብሔርልኝም የጠዋቱ ፕሮግራም ዋናው ፒፕል ቱ ፒፕል የሚሰራውን ስራና የሚያደርጋቸውን ግንኙነቶች የሚያዳብርበት ጊዜ ኢትዮጵያውያን ሐኪሞች በአሜሪካን ሀገር ያሉ ኢትዮጵያም ያሉ የህክምና የፖሊሲ እና የአድቮካሲ አባሎች በሙሉ የሚሳተፉበት ነው። ይህንን እንግዲህ ለ10 ዓመት በላይ ስናደርገው የቆየነው ነገር ነው እና ዋናው ፒቱፒ አላማ እንደ ድልድይ ሆኖ ውጭ ሀገር ያሉ ኢትዮጵያውያን የህክምና ባለሙያዎች የሚሰሩባቸውን ኢንስቲትዩሽኖች ጀምረው ኢትዮጵያ ካሉ የሙያ ጓደኞቻቸው እና የህክምና ተቋማት ጋር አንድ ላይ የሚሰራበትን መንገድ የምናስተካክልበት ጊዜ ነው። የአሁነኛውም አመት ላይ የኢትዮጵያን ህክምና ባለሙያዎች እዚያ አሜሪካ ሀገር ያሉ የሚሰሩባቸው ተቋሞች አባላት እንደ ሃዋርድ ዩኒቨርሲቲ ፕሮቮስት፣ ሃዋርድ ዩኒቨርሲቲ ሂስቶሪካሊ ብላክ ከሚባሉ ዩኒቨርሲቲዎች አንደኛና ዋነኛው ነው፣ ብዙ ስራዎች አፍሪካ ውስጥ የሚሰራ የዛ ዩኒቨርሲቲ ፕሮቮስት ዶክተር ውታ ተገኝተዋል። አንዳንድ የከፍተኛ ባለስልጣኖች፣ ከዚያም አልፎ አሜሪካን ሀገር ያሉትን ትላልቅ ዩኒቨርሲቲዎች በግሎባል ሄልት የሚያስተባብረው የኮንሶርሽየም ኦፍ ዩኒቨርሲቲስ ፎር ግሎባል ሄልት ኤግዚኪቲቭ ዳይሬክተር ዶክተር ኪት ማርቲንም ነበሩ። ስለዚህ በዚህ በኩል ያሉ ተቋማትና በአሁኑ አመት በተለያዩ ምክንያቶች ከኢትዮጵያ ጤና ጥበቃ ሚኒስቴር፣ ሌላ ጊዜ ሚኒስትሩም ሌሎችም ተወካዮች ይመጣሉ፣ በአሁኑ መምጣት አልቻሉም። ግን የተለያየ ቲሞች እየወሰድን ዘንድሮ ዋናው ቲም የልብ ሕክምና ነበረ። ምክንያቱም በእኛ ሀገር ያለው የልብ በሽታ ችግር ተላላፊ በሽታዎች ከሚመጡ ከልጅነት ጀምሮ ከሚመጡ የልብ በሽታዎች ጀምሮ ብዙ ከዚህ ሀገር ጋር የምናያይዛቸው ድሮ ከበለጸጉ ሀገሮች ጋር የምናያይዛቸው የልብ በሽታዎች በሙሉ አንድ ላይ ያሉበት ሀገር ስለሆነ ያንን እንዴት ነው መርዳትና መስራት የሚቻለው በሚል ተወያይተናል። ኢትዮጵያ ያለው የልብ ቀዶ ጥገና ሐኪም ዶክተር ብርሃኑ ተገኝቶ አዲስ ስለሚሰራው የልብ ሕክምና ማዕከል ከሆላንድ መንግስት ጋር በትብብር ስለሚሰራው አስረድቶ አብረው የምንሰራበትን መንገዶች ለመፈለግ ውይይቶች አካሂደናል። የጠዋቱ ፕሮግራም ይህንን አብሮ የመስራት ትብብሩ እናጠናክርበትና ኢትዮጵያ ሄዶ ለመስራት ፍላጎት ያላቸውን የሕክምና ባለሙያዎች እዛ ካሉ ተቋሞች ጋር የምናገናኝበት።
መልካም። በጉባኤው እንደ መሪ ቃል በተለየ ትኩረት የተወሰደ አንድ የህመም አይነት ጠቅሰዋል ዶክተር አንተነህ፣ ትንሽ እንዲያብራሩ ፈልጌ ነው። የልብ ህመምን፣ የደም ዝውውርን የሚመለከቱ የህመም አይነቶችን እየጨመረ የመጣው የልብ ህመም የሚያሳድረው ጫና በግርድፍ ወደ አማርኛ እየመለስኩ ነው፣ በግለሰቦችም ሆነ በህክምና ስርዓቱ ላይ የሚያሳድረውን ጫና የልብ ቧንቧዎችን እስከሚዘጉት ድረስ የተለየ ትኩረት ልትሰጡ መርጣችኋል። ምንም እንኳን እያየለ የመጣው ጫና የሚለው ጠቋሚም ቢሆን ለምን ተመረጠ ይህ የህመም አይነት በተለይ ለዚህ አመት?
በየአመቱ የተለያዩ ቲሞችን እንመርጣለን። በዚህ አመት ይሄንን አንዱ ከመረጥንበት ዋና ምክንያቶች አንዱ እንደሚታወቀው ለረጅም ጊዜ ለተላላፊ በሽታዎች ነው ኢትዮጵያም ሌላም ታዳጊ ሀገሮች ውስጥ ትልቅ ትኩረት የሚሰጠው የነበረው። እንደምታውቁት በኤችአይቪ ዙሪያ የተለያየ ስራ ሲሰራ ቆይቷል። አሁን ግን እያየን የመጣ ነው ልክ ተላላፊ ያልሆኑ በሽታዎች ካንሰርን ጀምሮ የልብ በሽታ የመሳሰሉት በጣም ብዙ ጉዳት እያደረሱ እንደሆነና የሚደረገው ሕክምና ብዙ የሚቀረው መሆኑን ሲያስገነዝቡ ቆይቷል። ኢትዮጵያም የሚሰሩ የሕክምና ባለሙያዎች እንደውም በአሁኑ ጊዜ ኢትዮጵያ ውስጥ አንድ ሰው የልብ በሽታ ከሚኖረው ኤችአይቪ ቢኖረው የተሻለ ሕክምናና የተሻለ እድሜውን የመቆየት እድል አለው እያሉ ሲያወሩ የነበሩት። የዚህም ምክንያቶች የተለያዩ ናቸው። የልብ በሽታ ከሁለቱም ውስጥ አለበት። አሁን ያንን አስረግጦ ለማሳየት ነው ፍሮም ሩማቲክ ቱ ኢስኬሚክ ያልነው። ሩማቲክ ማለት ስትሬፕቶኮካል ባክቴሪያ፣ ስለዚህ ቆዳ ላይ ከሚጀምር ጉሮሮ ውስጥ ከሚጀምር ጀምሮ ቫልቭ ላይ ችግር እያስካሄደ ልጆችን ከትንሽነታቸው ጊዜ ጀምሮ ትልቅ ችግር ውስጥ የሚያስካሄድ ያንን ለማከም የሚወጣው ወጪ በጣም ትልቅ የሆነ ከዛ ደግሞ በእድሜ እየተጨመረም ስንሄድ አብሮ አሁን ያለው የላይፍ ስታይል የልብ በሽታ አብሮ የሚያመጡት የስኳር፣ የደም ብዛት፣ ሲጋራ ማጨስ፣ የኮሌስትሮል ከፍ ማለት እነሱ ደግሞ የልብ ቧንቧ ውስጥና የደም መተላለፍን እየዘጉ ትላልቅ ችግር እያመጡ ናቸው። ስለዚህ ችግሩ ከገጠር ጀምሮ እስከ ከተማ ድረስ ከትንሽ ጀምሮ እስከ ትልቅ የሚያካትት ስለሆነ ያንን ትኩረት ሰጥተነዋል። በዚህ አጋጣሚ ደግሞ የሚሰሩ የኢትዮጵያውያን የሕክምና የልብ ሕክምና ባለሙያዎች ከአስር የበለጡ ነበሩ። እንደገና እነሱ ደግሞ የራሳቸውን ስብሰባና እንዴት አድርገው ኢትዮጵያ ካሉ ባለሙያዎች ጋር ሊሰሩ የሚችሉበትን መንገድ በዚሁ ጊዜ ሲነጋገሩ ነበር።
መልካም ዶክተር እናውጋው፣ በሀገር ደረጃ በኢትዮጵያ ውስጥ ከዚህ በምታደርጓቸው ጉዞዎች እዛ ባላችሁ እንቅስቃሴ የምትሰሯቸውን ስራዎች ቀደም ብለውም ጠቆም አድርገዋል። ለበርካታ ዓመታት የሰራችሁት ነው። ይህን የህክምና ትምህርት ራሱን ትኩረት ያደረገው አብይ ጉባኤያችሁ ዘንድሮ ቀደም ብሎ እንደጠቆሙልን አህጉር አቀፍ የሆነ ገጽታን እየተላበሰ ከተለያዩ ተቋማት ጋር የሚሰራበት ሁኔታ ትኩረት አድርጋችሁ ጽሑፍም አውጥታችኋል። እስኪ ያስረዱን፣ እንደምንስ ይህ ስራ ይሰራል የሚል እቅድ አላችሁ?
ከቅርብ ጊዜ ጀምሮ በፒፕል ቱ ፒፕል እንደ መርህ አድርገን የያዝነው ትራያንጉላር ፓርትነርስ ሶስትዮሽ፣ አንዱ ኢትዮጵያ ወይም ታዳጊ ሀገር፣ ሁለት ደግሞ የኢትዮጵያ ወይም የአፍሪካ ልጆች ኤክስፓትሬት ውጭ የሚኖሩት፣ ሌላው ኢንስቲትዩሽኑ ታላ አሁን ዶክተር ከበደ እሱን ስናመጣ ከእሱ ጋር ያለውን ሜዮ ክሊኒክን፣ ዶክተር አንተነን እሱ ሲመጣ ከእሱ ጋር ያለውን ኢንስቲትዩሽን፣ እኔ ስመጣ ከእኔ ጋር ያሉት ኢንስቲትዩሽኖች፣
ተቋማቱም በትጋት ይሳተፋሉ።
አዎ። እና ለረጅም ጊዜ ብዙ ዶነር ኮሚኒቲ ከአምሳ አመት በላይ ብዙ ገንዘብ ወጡ። የወጣውን ያህል ገንዘብ ግን ብዙ እድገትና የኢንስቲትዩሽኖች መዳበር አልታየም። በእኛ በዚህ በትንሿ የኛ ኤክስፒሪየንስ አሁን ለምሳሌ ጥቁር አንበሳና ዊስኮንሲን ዩኒቨርሲቲ ከፒፕል ቱ ፒፕል ጋር እና ይሄ የአሜሪካን አሊያንስ ሄል እነሱ ባመጡት በተገኘ ፈንድ አሁን ኢትዮጵያ የራሷን ሐኪሞች በኢመርጀንሲ ሜዲሲን ማሰልጠን ጀምራለች። የሜዮ ክሊኒክ ኒውሮሎጂስት እና በዚህ በዳያስፖራው ፒፕል ቱ ፒፕል ሌሎችም ዩኒቨርሲቲ ኦፍ ኬንታኪ ኤንአይች አብረው በመሳተፍ ኢትዮጵያ የራሷን ሐኪሞች በኒውሮሎጂ እንዲሰለጥኑ እያደረገች ነው እና ሳይካትሪም እንደዚሁ በእኛም ባይሆንም አንተም እንደምታውቁ ከድሮ ጀምሮ ለምሳሌ ከቶሮንቶ ካናዳ እና ሌሎችም ኢትዮጵያውያን በመሳተፍ ይህንን ተመክሮ ምናልባትም ወደፊት ግን ለእኛ አሁን አዲሱ መንግስታችንም ሁልጊዜ ዲያስፖራ ሲባል የፖለቲካ ንቃት ያላቸው ብቻ ሳይሆኑ ብዙ በተለያየ ሙያ በአግሪካልቸር፣ በኢንጂነሪንግ፣ በሜዲሲን፣ በትምህርት የበለጸጉ ብዙ ያሉና እንደዚህ በሶስትዮሽ ወይም ትሪያንጉላር ፓርትነርሽ በሚባለው በደንብ አብሮ መስራት ቢጀመር አገሪቱ ተጠቃሚ ልትሆን ትችላለች። የእኛ ዋናው እቅዳችን ምንድን ነው? አንድ ሀገር ለማለት የሰው ኃይል ያስፈልጋታል፣ ጥሩ ኳሊቲ ትምህርት ያስፈልጋል እና ጥሩ ጤና ያስፈልጋል። ስለዚህ አሁን ኢትዮጵያ አንዱ ቻለንጁ በደንብ የተማረ ብዙ በቂ ኃይል የላትም። ውጭ ደግሞ ዲያስፖራ ውስጥ ብዙ አለ እና ይህንን ውጭ የተማረውን ኃይል እና ከሀገር ውስጥ ያለውን እንዴት አድርገን ነው ልናስተባብረው የምንችለው? እና ምሳሌውን እያሳየን ነው። እኛ የሀገሪቱን ችግር እንፈታለን ሳይሆን ትንሽም ቢሆን መስራት ይቻላል፣ ጥሩ ነጥብ ማምጣት ይቻላል የሚለውን በማሳየት ደረጃ እንደውም መጻፍም ጽፈናል ትራንጉላር ፓርትነርሺፕ ኤንድ ዘ ፓወር ኦፍ ዘ ዲያስፖራ በሚል። እንግዲህ ይሄ መጻፉም የተጻፈው ውጭ ያሉ ኤክስፐርት ተኛዎች የራሳቸውን ስራ የሰሩትን ለሌላውም ለማሳየት ነው እና ይሄኛውን አሰራሩን ከዚህ በፊትም ወርልድ ባንክም መርጦት ሌሎች አፍሪካ ዲያስፖራ ያቸው ሁሉ ፕሬዘንት አድርገ ነው ይታወቃል። እና አይ ቲንክ ወደፊት ማለት የኢትዮጵያ መንግስት እና በዚህ ላይ አላፊ የሆኑት ይህንን ነገር በነፃ ያለን ሀብትን ያለ ብድር ያለ ሌላ ዕዳ ሰው ፈቃደኛ ነው አገሩን ለመርዳት እንዴት አድርገን ለመርዳት የሚፈልገውን መንገዱን እንዴት ማለስለስ እንደሚቻል አብረን እንዴት መስራት እንደሚቻል ከሌሎች ዩኒቨርሲቲዎች ጋር ከሌሎች ተቋሞች ጋር እና በመሪ ላይ ያሉ ሰዎች ይህንን ፕራዮሪቲ ሰጠውት መጠቀም ብንችል አፍሪካም ተጠቃሚ ትሆናለች፣ ኢትዮጵያም ያው አንዱ አፍሪካ ሀገር ተጠቃሚ ትሆናለች እና ብዙ ገንዘብ ሳይያስወጣ ብዙ መስራት ይቻላል የሚል መርሆ ነው ያለ።
መልካም ዶክተር ናውጋው እንደተቀሰሱት people to people ምናልባትም ቀደም ብሎ ከጀመሩ ተቋማት ውስጥ አንዱ ነው። በአንጻሩ የኢትዮጵያ መንግስትም ወጪ የምትገኙ ወገኖች ወገናችሁን እርዱ የሚለው ጥያቄ በገንዘብና በሀብት ብቻ ሳይሆን እንደናንተ በመያና በክህሎት ቴክኖሎጂ ሽግግሩንም ጭምር ነውና ምናልባት መንገዱ የተገናኘ ይመስላል የበለጠ አመች ይሆናል የሚለውን ግምት መውሰዱ ስተት አይሆንም። በተግባር የሚመጡት ለውጦች እናያለን። ከድርጅታችሁ እንቅስቃሴ ከህልምና ትልማችሁ መሰንበቻ ወደ ተካሄደው ጉባኤ ልመለስ። ዶክተር ከበደ ቀደም ብሎ በየአመቱ ሙያን ለማሳደግ የሚደረገው ጥረት አካል የሆነውን ለባለሙያዎች መልሶ የሚሰጠውን ፕሮግራም የተወሰኑ ሰዓታት ተከታትያለሁ። ቀደም ብሎ እንደገለጹት በርካታ የጥናት ጽሑፎች ቀርበውበታል። እስኪ አንዳንዱን እንደማሳያ በተለይ ለኢትዮጵያ የበለጠ ይረዳሉ ምንላቸውን እንምረጥ። ጥናቶቹ ራሳቸው በአገር ውስጥ የተደረጉትንም ይጨምራል። የስኳር ህመም በመባል የሚታወቀውን በተለምዶ የተመለከተ ጥናት በፕሮፌሰር ኤልያስ ሲራጅ ቀርቧል። ከአይን ህክምና ጋር የተያዘ ጥናት በዶክተር ምዕራፍ ወሌ ቀርቧል። የጉበትን የካንሰርን ህመም የሚመለከቱ ቀርበዋል። በርካታ ናቸው የቀረቡት ጥናቶች። ኢትዮጵያ ውስጥ አሁን በስፋት ካሉ ችግሮች ጋር ማዛመድ ቢቻል አንዳንዱን ለአድማጮቻችን ቀረብ ቢያደርጉ ዶክተር ከበደ።
ብዙ ጊዜ የጉበት በሽታ ሲባል ከአልኮልና ከሄፕታይተስ ጋር ይያያዛል። ነገር ግን እዛ ላይ የቀረበው አንዱ ፕሬዘንቴሽን በአልኮልና በቫይረስ ብቻ ሳይሆን አንዳንዴ ባልተቆጣጠር ነው የስኳር በሽታ በውፍረት አማካኝነት አንዳንዴ በማይታወቅ ምክንያት ኮመን እየሆነ ነው። ይህን በእንግሊዝኛው ነን አልኮሊክ ስቲያቶሄፕታይተስ ይሉታል። እሱን ያቀረበችውም ደግሞ ዶክተር ተንሳይ ወረታ የጉበት ስፔሻሊስት ከጆን ሆፕኪንስ ዩኒቨርሲቲ ነው። በዶክተር አሰፋ የቀረበው ደግሞ እንቅልፍን በሚመለከት ነው። ብዙ ጊዜ ሰዎች እንቅልፍ በትክክል ባለማግኘት የተነሳ የመኪና አደጋዎች ይፈጠራሉ። በደምብ ስላልተኙም የተለያየ በሽታ ነው። ግን ስለ እሱ ዶክተር አሰፋ በደንብ አድርገው አቅርበውታል። ሌላው ደግሞ ስፔሻሊ ከልብ በሽታ ጋር የተያያዘው እድሜያችን እየጨመረ በሚሄድበት ጊዜ ቅድም ዶክተር አንተነ ካሎማቲክ ወይንም ኤስኪሚክ የተለየ ደግሞ ልባችን ይንቀጠቀጣል። አብኖርማሊ ምቱ ትክክል አይሆንም፣
ይዛባል።
እና ስለ እሱ ነበረ ዶክተር ምትኩ ከካሊፎርኒያ ያቀረበው በሚመለከት ነበር።
አንድ ሌላ ምናልባትም ለአድማጮች በጣም ቅርብ የሆነ ከኢትዮጵያ ተጨባጭ ሁኔታ ጋርም በስፋት ጠቀሜታው ሊዛመድ የሚችል ባህል ውስጥ መሰረት ያለውን አንድ ሌላ ጥናት እናዛምድ። የሕክምና አገልግሎትን የሚመለከት ነው። የቴክኖሎጂ ስልጣኔ ዘመናዊ እውቀትን ለማስፋፋት የሚሞከረውን ያህል ባህላዊ ሕክምና ከአገልግሎት አሰጣጣችሁ ጋር አዋህዱ የሚል መንፈስ ያለው በዶክተር ብስራት ኃይለ መስቀል የቀረበ አለ። የባህላዊ ህክምና የጥናት መሰረቶችን ካልያዘ እንደ ችግር ይታያል፣ ከተጠና ደግሞ እንደ አቅም እንደ ጉልበትም ይወሰዳል። እና እዚያ ላይ ከቀረበው እንደው ለአድማጮች ማስረዳት የሚችሉት ካለ ዶክተር ከበደ።
አዎ፣ ብዙ ጊዜ በተለይ እዚህ ሀገርም ኢትዮጵያ ውስጥ ቢሆን ለተለያዩ በሽተኞች የተለያየ መድኃኒት ይታዘዛል። ብዙዎቹ መድኃኒቶች ደግሞ የስኳር በሽታ መድኃኒትም ቢሆን የደም ግፊት መድኃኒትም ቢሆን ለብዙ ጊዜ ነው የሚወሰደው። እንደዛ በሚሆንበት ጊዜ ከተለያዩ መድኃኒቶችም ከባህል መድኃኒቶችም የመጋጨት ነገር አላቸው። ለዛ ነው ዶክተር ብስራት ከሃዋርድ ዩኒቨርሲቲ የመድኃኒት ሐኪም ነው እና እዛ ላይ አንዳንድ መድኃኒቶችን ብቻ ከመጨመር ይልቅ በጥናት የተደገፉ መድኃኒቶች አሉ። ነገር ግን ለኢትዮጵያውያን ለመናገር ትንሽ ያስቸግራል። ምክንያቱም እዚህ በየፋርማሲው የሚሸጡ ትንሽ ጥናት የተደረገባቸው መድኃኒቶች አሉ። እነዛ መድኃኒቶች ኢትዮጵያ ሀገር ውስጥ ይኑሩ አይኑሩ አላቅም፣ ያሉ አይመስለኝም። ነገር ግን ከኢትዮጵያ ባህል ሕክምና ጋር ማገናኘት ትንሽ ያስቸግር ይሆናል። ስለዚህ በአጭሩ ለማስተላለፍ የፈለገው ምክንያቱም ይሄ ተካታይ ሕክምናው አሜሪካን ሀገር ላሉትም ሐኪሞች ስለሆነ እሱን ነው የገለጸው። ነገር ግን ለኢትዮጵያ ውስጥ በሚካሄድበት ጊዜ ህዝቡ መጠንቀቅ ያስፈልገዋል። ባህላዊ መድኃኒትና ሞደርን ሜዲሲን የምንለውን በሚወስዱበት ጊዜ ሪሊ መጠንቀቅ ያስፈልጋል። ከሐኪማቸው ጋር መነጋገር ያስፈልጋል፣
መመካከር ያስፈልጋል። ግሩም፣
እዚህ ላይ መጨመር የምፈልገው ነገር አለ
ዶክተር አንተነህ። እሺ።
አዎ፣ ይሄ ዶክተር ብስራት ኃይለመስቀል ከሀዋርድ ዩኒቨርሲቲ ያቀረበው ከዛ በፊት እኔ እሱና ዶክተር ፈቃዱ ኩላስ ሌላ የፋርማሲና የኦልተርናቲቭ ሜዲሲን ኤክስፐርት ሰርቬ ያካሂደን ነበር። እዚህ በሚኖሩ ኢትዮጵያውያን የህክምና ባለሙያዎች ብቻ ሳይሆን በአጠቃላይ ኢትዮጵያውያን እዚህ አካባቢ ሰርቬ አድርገን ነበር። ማየት የፈለግነው ምንድን ነው፣ ብዙ ጊዜ ሰው የሚያስበው ኢትዮጵያ ውስጥ የባህል ህክምናን የሚጠቀሙ ወይም የሐኪም ቤትና ሆስፒታል የመሄድ እድል የሌላቸው ወይ ደግሞ ገጠር ውስጥ ብቻ ያሉ አድርገን ስለምናየው ምናልባት እዚህ የመጣንና ኢንሹራንስና ሕክምና ማግኘት የሚችሉ አይጠቀሙም ወይ የሚለውን ጥያቄ ለመመለስ ነበር እና ከዚህ በፊት ካሉት ጥናቶች ጋር አብሮ መሄድ 80% ያህሉ የተለያየ አገር ባህልና የፕላንት ቤዝድ ኦልተርናቲቭ የሆነ ሕክምና እንደሚጠቀሙ ነው ያገኘ ነው። ስለዚህ ዶክተር ብስራት ለማለት የፈለገው ምንድን ነው? ሰው መጠቀሙ አይቀርም ይሄንን ነገር። ስለዚህ የህክምናው ሙያ ያን እንደሌለ አድርጎ ማየት ሳይሆን መኖሩን አውቆ የሚያዩትን በሽተኞች ምን አይነት ከፕሪስክሪፕሽን ውጭ ያለ መድኃኒት እንደሚወስዱ፣ ምክንያቱም ያ መድኃኒት እነሱ ከሚያዙት መድኃኒት ጋር ወይ የመጋጨት ወይ ኢፌክቱን የመጨመር የመቀነስ የተለያዩ ኢፌክቶች ስለሚኖሩት ያንን መጠየቅ እንዴት አስፈላጊ እንደሆነ ነው ለመናገር የፈለገው። ሁለተኛ ደግሞ ብዙ ጊዜ በተለይ ቅድም እኔ በምሰራበት ፊልድ እና በእነዚህ የጠና በሽታ ያላቸው የተለያዩ የሚያስቸግር ሲምተም ያላቸው ከስቃይ ጀምሮ ከትንፋሽ ጀምሮ የተለያዩ የማስታወክ ማስቀመጥ እንደዚህ አይነት ላሉ ነገሮች እንደሚሰሩ የታወቁ ግን መጠናቸውንና እንዴት አድርገው መሰጠት እንዳለባቸው መስተካከል የሚፈልጉ ብዙ አይነት መድኃኒቶች እንዳሉ፣ ምክንያቱም የሞደርን መድኃኒትም ብዙ ፕላንት ቤዝድ የሆነና ከተለያየ ስሮች የሚመጣ መድኃኒት ስለሆነ ያንን እንዴት አድርገን ነው አብረን ለማስኬድ እና የተሻለ ሰርቪስ ለበሽተኞቻችን መስጠት የምንችለው የሚለው ላይ ያተኮረ ነበር።
መልካም። ይሄ ምናልባትም በተለይ ጥናታችሁ አማራጭ ሕክምና የሚባለውን ከተለመደው ከዘመናዊው በሐኪም ቤት ብቻ ከሚሰጠውና ከእንክብሎች ወይም ከሌሎች መድኃኒቶች ጋር ብቻ የምናዛምደውን ሰፋ አድርጋችሁ የተመለከታችሁትን በሌላ ፕሮግራም ብንመለስበት ጥሩ ይመስለኛል። ውይይታችንን ለመቋጨት የቀኑን ሙሉ ዝግጅት ቁጥራቸው የበዛ የሳይንስ ጥናታዊ ጽሁፎች የቀረቡበት እንደመሆኑ በዚህ አጭር እና ምጥን ፕሮግራም ይልቁንም ደግሞ ለሁሉም አድማጭ በሚሆን መድረክ ሙሉን ማስተናገድ አንችልም። የዕለቱን ከዋናው አላማችሁ ጋር ያለውን ሁኔታ ለማዛመድ ያህል ነው የተመለከት ነው። ለሁላችሁም የሚሆን አንድ ጥያቄ ለወርውርና ውይይታችን ለዛሬ እዚህ ላይ እናገባድዳለን። ዶክተር ናውጋው፣ አዲስ ሆኖ የሚታይ ሴቶች በአመራር እርከን የጎላ ስፍራ እንዲሰጣቸው የሚደረገውን በተግባር ምናልባትም በስፋት ለመጀመሪያ ጊዜ ያየንበት መሰንበቻውን ተመልክተናልና አመራር በስልጣን ብቻ ሳይሆን ሁሉም ዘርፍ ነውና ሕክምናውን ጨምሮ ፒፕል ቱ ፒፕል ወጣት ሴቶችን በማሳተፍ ለረዥም ዓመታት መታዘብ እድል ነበረኝ። አሁንም የጥናት ጽሁፎች ያቀረቡትን ቀደም ብለን ያነሳናቸውን በልዩ ልዩ የሕክምና ሙያ የሰለጠኑ ወጣት ዶክተር ትንሣኤ ወረታን፣ ዶክተር ምዕራፍ ወለላን የመሳሰሉ ሌሎችም አሉበት ታሳትፋላችሁ። ይሁነኝ ብላችሁ እንደሚሆን ገምታለሁኝ። በአመራር ቦታም ለሴቶች ድርሻ እንደምትሰጡ እንደ ሕክምና ባለሙያም እንደ ዜጋም ምን ታዘባችሁ? ምን ተሰማችሁ? በሀገር ውስጥ መሰንበቻውም ባያችኋቸው የሚኒስትሮችም ሆኑ የመጀመሪያዋ ኢትዮጵያን ፕሬዚዳንት ሹመት አስመልክቶ አንዳችሁ ልትጀምሩ ትችላላችሁ፣ የግል አስተያየታችሁን ነው።
አዎ፣ በጣም የሚያበረታታና በጣም
ዶክተር አንተነህ ኖት።
አዎ፣
እሺ፣ ይቀጥሉ።
አዎ፣ እና ሴቶችን በተለያየ የስልጣንና የተለያየ የኃላፊነት ማዕከል ማሳተፉ በየጊዜው እየጨመረ በመሄዱ እኛም አካባቢ የምናየው ነው። በጣም የሚያበረታታና በጣም የሚደገፍ ነው። ይሄንንም ማየቴ ለኔም ለሚቀጥለው ጄኔሬሽን በተለይ እኔ ሶስት ሴቶች ልጆች ናቸው ያሉኝ ይሄንን አይነት ዓለምና ይሄንን አይነት ለውጥ እየመጣ ሴቶች ልጆቼ ከወንዶቹ ምንም ያላነሰ በሙያቸውና በችሎታቸው መስራት የሚችሉበት መድረክ እየተከፈተ መሆኑን ማየት በጣም የሚያስደስት ነው።
መልካም። ዶክተር ከበደ ጀመር አድርገዋል እርሶም?
አዎ፣ እኔም እንደዛ ነው አስተያየት ነው ያለኝ። በተጨማሪ ሪሊ የብዙ መድረኩ የሰፋ ነው ፒፕል ቱ ፒፕል። እኔም በበኩሌ ኢቨን ከድሮ ጀምሮ እንደዚህ አይነት መድረክ ከመፈጠሩ በፊት ጀምሮ አክቲቭሊ ፓርቲሲፔት እያደረግን ነበር። ኢትዮጵያ ያሉትን ወንድሞቻችን እና እህቶቻችን ተማሪዎችን ጭምር እየሄድን በተለያዩ ዩኒቨርሲቲዎች ውስጥ እናስተምር ነበር። አሁን ግን በተፈጠረው ምክንያት ሪሊ ያለንን ከአሁን በፊት የምናደርገውን ነገር በተጨማሪ በጠነከረ መንገድ ለማድረግ የዶክተር አብይና በሌሎች ወንድሞቻችን የሚያደርጉት አቅጣጫ የሚያስደስት ስለሆነ ለመደገፍ እና ለመርዳት ዝግጁ ነው።
መልካም። ዶክተር እናውጋው የመጨረሻው እድል እርሶ ነው።
አዎ፣ እግዜር ይስጥልኝ። ምንም እንኳን እንደሚታወቀው ከዚህ በፊት ኢትዮጵያ ውስጥ ከኩን ሸባ ከንግስት ዘውዲቱ ቢኖሩም በአዲሱ አሁን በሞደርኑ ለመጀመሪያ ጊዜ ደግሞ ኢትዮጵያ ፕሬዚዳንት ሆኖ በመሾማቸው በመሰረቱ ለኢትዮጵያ ብቻ ሳይሆን በአፍሪካ ውስጥ አሁን እና ፒፕል ቱ ፒፕልም ከረጅም ጊዜ ጀምሮ የሴቶች አዳሪ ትምህርት ቤት አለን፣ ሴቶች ብቻ ናቸው። እሱን የሚያደርግንበት ምክንያት ምንድን ነው? ችግሩ ሴቶች ላይ የበረታ ነው። አንድ ልጃገረድ ካልተማረች እና ካገባች ልጅ ከወለደች ቤተሰቧም እሷም ላይ ሆነው ይቀራሉ። እነሱን ካስተማርን ግን ችግርንም መቀነስ ይቻላል። እና አሁን እነዚህ ልጆች ይህን ሁልጊዜ ዶክተር አንተነህም እኔም ሌላውም ይህን በምናነጋገርባቸው ጊዜ ሁልጊዜ ሐኪም መሆን፣ ፓይለት መሆን፣ ሎየር መሆን ይመኛሉ። ግን ፕሬዚዳንት መሆን የሚፈልግ ብለን እኛም ጠይቀናቸው ነው። አሁን ግን ያተሰበረ ወደፊት ስናገኛቸው ማን ነው ከእናንተ መካከል ደግሞ ፕሬዚዳንት መሆን የሚፈልግ ለማለት እኛም እድሉ አጋጠመን ማለት ነው። ከዚህ በፊት ፕሬዚዳንት ሲባል ለኢትዮጵያ ለብዙ ሰዎች እንዲህ በፓወር አይታይም ነበረ። አሁን ግን የእሳቸው ፕሬዚዳንት መሆን ለብዙ ወጣት ሴቶች ልጆች፣ ለሌሎችም ሴቶች አይ ቲንክ ትልቅ ተስፋ የሚሰጥና ትልቅ ፖዘቲቭ የሆነ መልእክት እንደሚያመጣ ነው የሚታየኝ።
ትልቅ ተስፋ ብለዋል። የሚያግባባ ይመስለኛል። እድል የማግኘታቸውን ያህል በተጓዳኙ የብቃትንም ጥያቄ ከግምት እንዲያስገባ እናንተ የምትስማሙበት ይመስለኛል። ከሁሉም አቅጣጫ ይሰማል። ለሁሉም የፒፕል ቱ ፒፕልን አስረኛውን የሳይንሳዊ ጉባኤያችሁን መሰረት አድርገን ላነሳናቸው ጭብጦች ለጊዜያችሁ አመሰግናለሁ። ዶክተር አንተነህ ሀብቴ፣ ዶክተር ከበደ ቤኛ፣ ዶክተር እናውጋው መሀሪ እግዜር ይስጥልኝ።
አመሰግናለሁ።
በጣም
ከእኔ ጋር የቆዩትን እንግዶች ካሉላ ጋርም የተወያዩትን እንግዶች በሙሉ አመሰግናለሁ። እስከ ምሽቱ አራት ሰዓት ነው እንዳልኩት የምንቀጥለው። ሙዚቃ እንስማ እስከ ማጠቃለያ ዜና ድረስ።
ሰውነትን ቢጠርፈኝ ለገስ ገዳዩ ምናልባት የቀረኝ የሚኖላ ብሰው ታዩ እንጂ 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 ለለባዩ ሰውነትን ቢጠርፈኝ ለገስ ገዳዩ ምናልባት የቀረኝ የሚኖላ ብሰው ታዩ I'm not going to be able to do that.
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። በራያና አካባቢው የሰላም ጉዳይ ላይ በጠቅላይ ሚኒስትር አብይ አህመድ የተመራ የከፍተኛ የመንግስትና የክልሎች ባለስልጣናት ስብሰባ ዛሬ መካሄዱን የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ የጠቀሰ ዘገባ አመልክቷል። ጠቅላይ ሚኒስትሩ የተወያዩት ከምክትላቸው ከአቶ ደመቀ መኮንን፣ ከህዝብ ተወካዮችና የፌዴሬሽን ምክር ቤቶች አፈጉባኤዎች፣ ከአማራና ከትግራይ ክልሎች የበላይ አመራር አባላት እንዲሁም ከሰላም ሚኒስቴር ሹማምንት ጋር መሆኑን ፋና ብሮድካስቲንግ ዘግቧል። ማናቸውም አይነት ጥያቄ በሰላማዊ መንገድ ብቻ እንዲቀርብና እንዲስተናገድ ስምምነት ላይ መደረሱን የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር መልእክት መግለጻቸው አብሮ ተዘግቧል። የጋምቤላ ህዝቦች ክልላዊ መንግስትን በመምራት ላይ የሚገኘው የክልሉ ህዝቦች አንድነት ዲሞክራሲያዊ ንቅናቄ አዲስ አመራር ጊዜውን በግል አጀንዳዎችና ሽኩቻዎች ከማጥፋት ይልቅ ራሱን ከጎሰኝነትና ከጥላቻ በማጽዳት የክልሉን አመራር በማጠናከር የህዝቡን ችግር ሊፈታ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ማስገንዘባቸው ተዘግቧል። ከአንድ ሳምንት በፊት በአዲስ አበባ በተጀመረው የንቅናቄው ማዕከላዊ ኮሚቴ ግምገማ ላይ የተገኙት ጠቅላይ ሚኒስትሩ የክልሉ ህዝብ ልማት ተጠምቷል፣ በሀገር ውስጥና በውጭ ያሉትን ባለሙያዎቹን ክልሉ አፈላልጎ መንቀሳቀስ እንዳለበት አሳስበዋል። በዜናው መሰረት የተከፋፈለው የኮንጎ ዲሞክራሲያዊ ሪፐብሊክ ተቃዋሚ ጎራ በመጪው ታህሳስ በሚካሄደው ምርጫ እንደሚካፈል አስታውቋል። ተቃዋሚዎች በቅርቡ በጋራ ሆነው በምርጫው የሚወክሏቸውን አንድ እጩ ይፋ እንደሚያደርጉ አስታውቀዋል። ዩናይትድ ስቴትስ ፔንሲልቬኒያ ክፍለ ግዛት ፒትስበርግ ከተማ ውስጥ በዛሬው ዕለት አንድ ታጣቂ በአይሁዶች ቤተ አምልኮ ማለት ምኩራብ ውስጥ ተኩስ ከፍቶ በዘገባዎች መሰረት ቢያንስ 8 ሰዎች ገድሏል። አይሁዶች በሙሉ መገደል አለባቸው እያለ በመጮህ ምኩራቡ የገባው አጥቂው በቁጥጥር ስር ውሏል። ትሪ ኦፍ ላይፍ በተባለው ምኩራብ ዛሬ ረፋዱ ላይ የቅዳሜ ጸሎት ስነ ስርዓት ሲካሄድ ነው ታጣቂው ዘሎ በመግባት ተኩስ የከፈተባቸው። የቆሰሉም ሰዎች እንዳሉ የከተማዋ ፖሊስ ቃል አቀባይ አስታውቀዋል። ተጠርጣሪው አጥቂ ነጭ እንደሆነ ነው ፖሊስ የገለጸው። የዜና ዘገባዎች ደግሞ ሮበርት ባውዘርስ የተባለ የ48 ዓመት ሰው መሆኑን አስታውቀዋል። ፕሬዚደንት ዶናልድ ትራምፕ ስለደረሰው ጥቃት ከተነገራቸው በኋላ ለጋዜጠኞች በሰጡት ቃል በድርጊቱ ማዘናቸውን ገልጸው ዩናይትድ ስቴትስ የሞት ቅጣትን የሚመለከቱ ሕጎቿን ማጥበቅ ይኖርባታል ብለዋል። ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ የተገደለው ጋዜጠኛ ጃማል ካሾጂ ልጅ ሳላህ ቢን ጃማል ካሾጂ ዩናይትድ ስቴትስ መግባቱ ተገልጿል። የአሜሪካና የሳውዲ ዜግነት ያለው የሟቹ ጋዜጠኛ ልጅ እስከ ቅርብ ቀን ድረስ እንዳይወጣ በሳውዲ መንግስት ተከልክሎ ነበር።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር ቅዳሜ ከምሽቱ 3 እስከ 4 ሰዓት የሚያሰማውን ከዚህም ከዚያም ዝግጅቱን እዚህ ላይ ያበቃ። ነገ እሁድ በተለመደው 3 ሰዓት እንገናኛለን። ሰላም፣ ደህና ደሩ።